ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤነስትልኝ እንደምን አመሻችሁ ቋልማችቻችን። ዛሬ ረቦ ህዳር 14 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ህዳር 14 ቀን 1086 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከተመሰረተበት ከ1964 ዓመተ ምህረት እና ራሱን ይፋ ካደረገበት 1967 ዓመተ ምህረት ጀምሮ እስካሁን በሆነ ባልሆነው አውቀው ሀቅን እያጣመሙ ለኢትዮጵያ በመቆሙና ዓላማውን ባለመሸጡ ምክንያት ብቻ የፈጠራ ክስ እያቀረቡ የሚያወግዙት ባላደረገው የሚኮንኑት አሁንም አላቆሙም። የኢህአፓን አቋም ለማወቅ ብዙም ጥናት የሚጠይቅ አይደለም። ልሳኑ ዴሞክራሲያን በድርጅቱ ድረገጽ ጎራ ብሎ ከቁጥር 1 ከ1967 ዓመተ ምህረት ጀምሮ እስካሁን ያለውን መመልከት ይቻላል። ለግማሽ ምዕተ ዓመት አቋሙን ራዕዩን ሳይቋርጥ ለህዝብ ያደረሰ ኢትዮጵያዊ ድርጅት ኢህአፓ ብቻ ነው። ህዝባዊ ትግሉ ግቡን እንዳይመታ ከደርግም ከወያኔም ከኦነግ ኦህዴድም ያበሩት አሁንም ዝም አላሉም። ከዚህ ቀደም የተዳፈነ እሳት የጠፋ ይመስል በኢህአፓ ላይ ዘመቻው ተጧጧ ፈሳ በሚል ርዕስ አቅርበነው የነበረውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በሀገሪቱ የባንኩ ዘርፍ የስራ ቅጥር ሙስና የበዛበት መሆኑ ተነገረ። አሁን ላይ የባንኮች ቅጥር ሁኔታ በርካቶችን እያነጋገረ ነው። በሁሉም ባንኮች በሚባል ሁኔታ ሰራተኞች የሚቀጠሩት በአቅማቸው ሳይሆን በገንዘብ እንደሆነም ለማወቅ ተችሏል። ከዚህ ጋር በተያያዘ በርካታ ተቋማት አሁን ላይ ላለው የባንኮችን የቅጥር ሁኔታ ማመላክቷል። በርካታ የሀገራችን ባንኮች ከሰሞኑ ቁጥር አውጥተው ፈተና እየፈተኑ ቢሆንም እንኳን በርካታ ምሁራን በገንዘብ እያስገቡ ስለሆነ እኛ የደሃ ልጆች ለምን ፍትህ አይሰጠንም በማለት ተቃውሟቸውን ሲያሰሙ ሰንብተዋል። ነገር ግን ፈተናውን ቀድመው አውቀው የተፈተኑም እንዳሉና ብዙዎች በደላላ አማካኝነት እስከ 200 ሺህ ብር ለመክፈል እንደተስማሙም ከ30 ሺህ እስከ 50 ሺህ ቅድሚያ ክፍያ እንዳለውም ለማወቅ ተችሏል። ይህን ስራ እያሰሩ ያሉት አካባቢው ያሉ የዋና መስሪያ ቤት ካድሬዎችና አብረዋቸው የሚሰሩ ደላሎች ሲሆኑ ተምሮ ስራ የሚፈልግ የደሃ ልጅ በእውቀቱ ተወዳድሮ የመስራት እድሉን ፈነጥቋል። ከዚህ በተጨማሪም ባንኮች ላይ የሚሰራው ሌላው የስራ ቅጥር ብልሹ አሰራር አብዛኛውን ጊዜ በተለይ አዲስ አበባ ላይ የባንኮችን ፈተናዎች የሚያወጡትም ሆነ የሚያርሙት የአዲስ አበባ ዩኒቨርሲቲ ወይም ኮሚቴዎችም ችግር እንዳለባቸውና ለአገዛዙ ካድሮችም ተንበርካኪ ሆነው ትክክለኛ ስራ ከመስራት ከራቁ 4 አመታት እንዳለፋቸውም ተነግሯል። በዚህም ፈተና ተብሎ ፎርጅድ መስተዋቂያ እየተሰራ ስራ የያዙ ወይም ጎበዝ ተማሪዎች ለጓደኞቻቸው ወይም ገንዘብ ተከፍሏቸው የሚፈተኑ መሆኑንም የደረሰን ጥቆማ ያመለክታል። በዚህም የባንኮች ቁጥር ሁኔታ አሳሳቢ ደረጃ ላይ ደርሷል። ባንኮች ላይ ሰራተኞች የሚቀጠሩት አንድም በዝምድና አሊያም ደግሞ በገንዘብ እንደሆነም ለማወቅ ተችሏል። ይህን ደግሞ ጥራው ግረው የተማሩ የደሃ ቤተሰብ ልጆች ተስፋ እያስቆረጠ ስለሆነ ዛሬም በርካታ ምሁራን ባገዛዙ የነስና የተቃውሞ ድምጽ ሲያሰሙሏል። በጉራጌ ዞን ወልቂጤ ከተማ በርካታ ወጣቶች ያናግባብ ባገዛዙ መታገታቸው ተነገረ። በጉራጌ ዞን ወልቂጤ ከተማ አርብ ዕለት ከተደረገው የሥራ ማቆም አድማ ጋር በተያያዘ በርካታ ወጣቶች ያናግባብ መታሰራቸውን የከተማዋ ነዋሪዎች ገልጸዋል። ከዚህ በተጨማሪም በስር ላይ የሚገኙ የከተማው ወጣቶች ቁጥር ከ200 እንደሚበልጥ ነዋሪዎች አክለዋል። በስር ላይ የሚገኙና ታስረው የተለቀቁ ወጣቶች ድብደባን ጨምሮ የተለያዩ ኢሰባዊ ድርጊቶች እየተፈጸመባቸው እንደሆነ አስተያየት ሰጪዎች አብራርተዋል። በዞኑ ካለው የክልልነት ጥያቄ ጋር በተያያዘ ያናግባብ በፖሊስ እየተፈለጉ በመሆኑ አካባቢው የተሰወሩ ወጣቶችን መኖራቸው ተገልጿል። አስተያየት ሰጪዎቹ የወጣቶቹ እስር አግባብ እንዳልሆነ ገልጸው ፍትህ እንዲሰጣቸው ጠይቀዋል። ከዚህ በተጨማሪም መብትን መጠየቅ እንዴት ሊያሳስር ይችላል በማለት ያገዛዙን ዘመን አማረው ረግመውም አስተያየታቸውን ጠቁመዋል። አደከረ ማርቆስ ከደስ ከደረጋና ከባራሪ ባግዳድ ተፈልጥ ባዲን ከሲያግት በርካታ ወጣቶች መካከል 8 የሚሆኑትን በሌሊት ታፍነው ወደ አዲስ አበባ ፌደራል ፖሊስ እንዲሄዱ የተደረጉ ወጣቶች ፍርድ ቤት በተደጋጋሚ እየተመላለሱ ቢሆንም እንኳን ፍትህ እንዳላገኙ ጠቁመዋል። በተለይም ከሰኞ ህዳር 12/2015 ጀምሮ ማክሰኞ ረቡዕ በተከታታይ የተመላለሱት እነዚህ ወጣቶች ዳኛ አልተሟላም በሚል ያገዛዙ ተልካሻ ምክንያት ለአራተኛ ጊዜ ነገ ህዳር 15/2015 ተለዋጭ ቀጠሮ ተሰጥቷቸዋል። አርበኛ ዘመነ ካሴ ይፈቱ በሚል በበራሪ ወረቀትና በማህበራዊ ሚዲያ ቅስቀሳ አድርጋቸዋል በሚል የሽብር ፈጠራ ተጠርጥረዋል በሚል በአባ ሳሙኤል እስር ቤት የሚገኙ 7ና ሜክሲኮ በሚገኙ በፌደራል ፖሊስ እስር ቤት ያለው ጭምር ከዳኛ አለመሟላት ጋር በተያያዘ በተደጋጋሚ እየተመላለሱ ነው። አሁን ቀደም በነበረው ችሎትም ከሶስት ዳኞች አንዷ ጉዳዩ ሊያስከስታቸው አይገባም በሚል የልዩነት አቋም የያዘች መሆኗን ተከትሎ እሷም እንደተወነጀለች እና በአገዛዙ ቁጥጥር ስር እንደዋለች ተጠቁሟል። ከጥቅምት 23ና 24/2015 ጀምሮ በእስር ላይ የሚገኙት ወጣቶቹም አሁን ቀደም በወያኔ መራሹ ስርዓት በተደጋጋሚ ለግፍ እስርና እንግልት ተዳርገው እንደነበር በማውሳት አሁንም ያግፍና መጉላላት እየተደገመ ነው ሲሉ አስተያየታቸውን ሰጥተዋል። የዘገየ ፍትህ እንደተነፈገ ይቆጠራል የሚል መርህን እከተላለሁ የሚለው አስመሳዩ የፌደራል ከፍተኛ ፍርድ ቤት ዳኛ አልተሟላም በሚል ለአራተኛ ጊዜ ቀጠሮ መስጠቱን ለመመልከት ተችሏል። በደብረ ብርሃን ከተማ የሚገኙ ተፈናቃዮች ከፍተኛ ችግር ላይ መሆናቸው ታወቀ። ከኦሮሞ የተለያዩ አካባቢዎች ተፈናቅለው በደብረ ብርሃን ከተማ በዘርዓ ያዕቆብ ቤተ መንግስት ግቢ ውስጥ የሚገኙ ተፈናቃዮች ከፍተኛ የሆነ ችግር ውስጥ መሆናቸውን ተናግረዋል። በሚሊዮን የሚቆጠሩ አማራዎች በማንነታቸው ተፈናቅለው በተለያዩ መጠለያ ጣቢያዎች ሰፍረው እንደሚገኙ ይታወቃል። ከነዚህ መካከል በደብረ ብርሃን የሚገኙ ተፈናቃዮች ተጠቃሽ ሲሆኑ ስላሉበት አስተቃቂ ሁኔታም አስረድተዋል። ከዚህ በተጨማሪም በመጠለያ ጣቢያው በርካታ ህጻናትና አዛውንቶች መኖራቸውን ተናግረው እርዳታ በተገቢው ሁኔታ ባለመደረጉ ምክንያት በተለይ ህጻናት ለከፍተኛ በሽታ እየተጋለጡ መሆናቸውን ጠቁመዋል። በመጨረሻም የሚመለከተው ሁሉ አስቸኳይ ድጋፍ አድርጎ ህይወታቸውን እንዲታደገውም ጠይቀዋል። በአገዛዙ ተባባሪነት በኦነግ ታጣቂ ኃይሎች ፈጻሚነት የወለጋ አማራዎች ህይወት በየቀኑ እየተቀጠፈ ነው ተባለ። በተለያዩ የወለጋ አካባቢዎች አሁንም በቀጠለው የጸጥታ ችግር የበርካታ አማራዎች ህይወት እያለፈ አካላቸው እየጎደለ ንብረታቸው እየወደመ እንደሚገኝም ነዋሪዎቹ ገልጸዋል። ባለፉት ዓመታት ህዝቡ በሰላም እጦት ብዙ ሲቃይም መፍትሄ ሳያገኝ አሁንም እየተባባሰ በመቀጠሉ ንጹሃን በተለይ ደግሞ አማራዎች ክፉኛ እየተጎዱና ስቃያቸውም እየተባባሰ እንደሚገኝ ታውቋል። ከጥቂት ቀን በፊት የጸጥታ ችግር ባለባቸው በወለጋ የተለያዩ አካባቢዎች ላይ ንጹሃን እንዲጠበቁ የህዝቡ ስቃይ ትኩረት ባለማግኘቱ የሰሜን ክፍሉን ያህል ትንሽ እንኳን ትኩረት እንዲሰጠውና ዘላቂ መፍትሄ እንዲፈለግ ነዋሪዎች ተማጽኖ ማሰማታቸው አይዘነጋም። ሰሞኑን በተለይም በሆሮ ጉድሩ ወለጋ ዞን ጃርደጋ ጃርት ወረዳና በምስራቅ ወለጋ ኪረም ወረዳ ውስጥ በርካታ አማራዎች ህይወታቸው አልፏል። ንብረታቸውም ወድሟል። ሰላምን ፍለጋ ሸሽተው ወደ ሌሎች አካባቢዎችም መግባታቸውን ለመስማት ችለናል። በየለቱ ሰዎች እየረገፉ እየተፈናቀሉ እየተራቡ እያዩም ዝም ያሉት የሚመለከታቸው አካላት ከእንቅልፋቸው ነቅተው መፍትሄ እንዲመጣ ንጹሃንን ከሞት እንዲያድኑ ድምጻቸውን ማሰማት መቻል እንዳለባቸው ማሳሰቢያ ሰጥቷል። ህዝብ መንግስት አለኝ የሚለው ደህንነቱ እንዲጣበቅ እንጂ በየለቱ ያለበት ችግር እየተባባሰ ህይወቱን እያጣ እጅግ ደግሞ ያፈረው ንብረት እየወደመበት እንዲቀጥል አይደለም የሚሉት የችግሩ ሰለባዎች ባለፉት ጊዜያት ከነቤተሰቦቻቸው በግጭት ቀጠና ውስጥ ያሉ ወገኖች ያሳለፉት ስቃይ በቃላት የሚገለጽ እንዳልሆነ አስረድተዋል። በኦሮሞ ውስጥ የጸጥታ ችግር ባለባቸው ቦታዎች ስለሚደርሰው ስቃይ ብዙ ቢነገርም መፍትሄ ሳያገኝ ዛሬም የሰዎች ህይወት እየቀጠፈ እንደቀጠል እያረገፈ ይገኛል። የአንድ ሀገር ዜጎች ህይወታቸው በግፍ እየረገፈ እየታየ ለችግሩ መፍትሄ መፈጠር በተለያዩ አቅጣጫዎች የተለያዩ ምክንያቶች እየተደረደሩ ጥላቻዎችም እየተሰበኩ ሁኔታዎችም ከመሻሻል ይልቅ ክፉኛ እየተባባሱም ቀጥለዋል። በአጠቃላይ ግን በኦሮሞ የሚኖረው ህዝብ በተለይም አማራው ሰላም ርቆት ኢኮኖሚው ደቆ አርሶ እንዳይበላ ሆኖ እየታፈነ ሚሊዮኖች እየተጠየቀ መውጫና መግቢያ አጥቶ የሚወዳቸውን እየተነጠቀ መሆኑን ለማረጋገጥ ተችሏል። በኦሮሞ ልዩ ኃይል እየተመራ የታጠቀ ከፍተኛ ኃይል በጃርደጋ ጃርሲ ወረዳ ተኩስ መክፈት ተሰማ። ከሆሮ ጉድሩ ወለጋ ዞን ኮዳ ቡል ወረዳ የመጣ በኦሮሞ ልዩ ኃይል አባላት እየተመራ ከፍተኛ ኃይል በጃርደጋ ጃርሲ ወረዳ ደርጌ ኮቲቻ ተኩስ መክፈት ተረጋግጧል። የአካባቢው ነዋሪዎች እንደሚሉት ህዳር 13 2015 ከቀኑ 6 ሰዓት ከ30 ጀምሮ ደርጌ ኮቲቻ በተባለ ቀበሌ ጥቃት ተከፍቷል። የጽዋንን ማንነት እየቆጠረ የሚያጠቃው ያገዛዙ የተደራጀው ጥቃትን ወደ ጃርደጋ ከተማ ተስፋፍቷል። በጥቃቱ እስካሁን 9 ቤቶችም ተቃጥለዋል። የጽዋኑ በበኩላቸው ሲጨፈጭፉን ከርመው ተጨፍጭፈን ከምናልቅ ብለን ራስን የመከላከል አጸፋዊ እርምጃ ለመስጠት አሸባሪውን መመከት ስንጀምር አገዛዙ 20 ሺህ ለማይሆን አማራ ከ50 ሺህ በላይ የኦሮሞ ልዩ ኃይል አስገብቶ ለመጨፍጨፍ ተዘጋጅቷል ብለዋል። አክለውም እስካሁን ዓለም ላይ ከተደረጉት ዘር ተኮር ጭፍጨፋዎች የአማራን የዘር ጭፍጨፋ የከፋ የሚያደርገው በአገዛዙ እውቅና ተሰጥቶት በታቀደ መንገድ መፈጸሙ ነው። አሁን ደግሞ ለሚሰነዘርብን ጥቃት የመልስ ምት ለመስጠት ቆርጠን ተነስተናል ብለዋል። ይህን ተከትሎ ጥፋት የታወጀብን የሞት ቀለበት ውስጥ ያለን ህዝቦች ነን፣ ከበባውን ሰብረን ለመውጣት እንነሳ የሚል መልእክትም ተላልፏል። ለዕለቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር መልካም ቆይታ።
የተዳፈነ ሰዓት የጠፋ ይመስል በኢሃፓ ላይ ዘመቻው ተጧጧፈሳ። ኢሃፓ ጠፍቷል፣ ተኗል፣ ሞቷል በሚል ደርግና አሽከሮቹ ይደነፉ በነበረበት ወቅት እሳተ ገሞራው ኃይሉ ገብረ ዮሐንስ የምትከተለውን በ1983 ዓመተ ምህረት እሳት ጠፋ ይበል በሚል ርዕስ ከትቦልን ነበር። ስንቱን ፈተና አልፎ በሚያስደንቅ ትዕግስት በትግሉ ዲኩና ሆነ ቅስና ኋላም በመንኩስናው ዘመናት ከፍተኛ ደረጃ ደርሶ ሲዘጋጅ ለብቃት ዛሬ ቢያወሩልኝ አልሰማም የሻገተ ወሬ የቀመለ ድፍን አበሻ ቢቀላምድ እንዲህ እንዲህ እያለ ገዳሙን ትቶ ኮበለለ ኢሃባ ቆቡን ጣለ። ኢሃባም ትግሉን ትቶ አልከሰመ ገሞራውም በሆድ አምላኪዎችና ፈሪዎች ቢከዳም እስከ ለተሞቱ ጸረ ወያኔ ትግሉን አላቆመ። እሳት አልጠፋ አለና ታዲያ የደርጉ ሲያበቃ የወያኔ ዘረኛ ሰደድ አሁንም በኢሃፓ ላይ ተነሳ። ከቅርብ ጊዜ ወዲህ ደግሞ ጸረ ኢሃፓ ዘመቻው በየቦታው ተፋፍሟል። ለምን ብሎ መጠየቅ ራሱ የለም ተብየው ድርጅት ለወያኔ ውጋት ሆኖ መቀጠሉ ናፍሳሪ ነው። ወያኔ ከየህጋዊ ድርጅቶች ኢሃፓ ያላቸውን እየመነጠረ መቀጠሉ ደግሞ ምስጢር አይደለም። በአሁኑ ጊዜ ጠንክሮ የመጣው ዘመቻ በአገር ቤትም ከውጭ አገርም ነው። ከአሜሪካና አውሮፓ ወደ አገር ቤት እየደወሉና ገንዘብ ሞልቷልና ገላ ሰደው ለሰዓቶች የሚያወሩት የወያኔ አዳላቂዎች በኢሃፓና በአመራሩ ላይ ሰፊ ሐሰትን እያሰራጩ ናቸው። ውሸትን በተመለከተ ገሞራው በዚሁ የግጥም መጽሐፉ የሚከተለውን አስፍሮ ነበርና መጥቀሱ ጠቀሜታ አለው። ነገረ ውሸት በዓለም አቀፍ ደረጃ ጭምር የሚያወደለድል ችግር እንደመሆኑ በዘመናችን የነገረ ልቦናን ሳይኮሎጂስቶችን ምሁራን እንዳጦዘ አለ። የነገረ ሐሰትን ውስብስብ ባህሪና የመነሻው ጥቅንጥቁንም ሊመረምሩት በተነሱ ቁጥር የራሳቸውንም አእምሮ ሳይቀር እንዳናወዘው አለ። ሐሰት በጊዜ ይዘት አንጻር ስሉስ ወቅቶችንም ይጠቀምባቸዋል። በመሆኑም የጊዜ ገደብ አያውቅም። በሬ ወልዶ ነበር፣ በሬ እየወለደ ነው፣ በሬ ይወልዳል በሚል የቱልቱላ ጥሩምባው ስላለፈው ይወሸክታል። በአሁኑም ጣቃውን ይቀዳል፣ በወደፊቱም ላይ ይቀጥፋል። ውሸት በሁለንተናው ጸረ ሐቅ ነው። በግለሰቦችም ሆነ በማህበረሰቦች ኑሮ ውስጥ የድክመት ሽንቁር ቀዳዳ ፈልጎ በመግባት አሊያም ለስላሳ የህይወት ክፍሎችን ሰርስሮና ሰርጎ በመግባት ያላፈረሰው ትዳር፣ ያልናደው ንብረት፣ ያልመዘበረው ወዳጅነት አይገኝም። ሌላው ቀርቶ እንደ ፍቅር ባለው ትልቅ የስሜት ወዳጃዊ ግንኙነቶች ውስጥ አልቃ ገብቶ ሱክ በማለት ፍቅረኞችን ጭምር ሲያናቁር ቆይቷል። ልባዊ ዝምድናን ፈጥረው ትዳርን ያህል ባለቃል ኪዳን ውል መስርተው ንብረት አደርጅተው ወልደው ከብደው ለዘመናት ተከባብረው የኖሩ አባት እናቶችን ሳይቀር ውሸት በመሃላቸው ገብቶ በማናወጽ የሞቃት ራራቸውን በማተራመስ እንዳልነበር ሲያደርገው በተደጋጋሚ ታይቷል። ለዚህ አጸያፊ ተግባሩ በየማህበረሰቡ አባላት ሁሉ እርኩስ ውሸት ሲወገዝና ሲኮነን ኖሯል። የጥቅሱ መጨረሻ ቢወገዝ ቢከሰስም ውሸት ተነቀብኝ ብሎ የሚተን ሳይሆን ራሱን በመደጋገም ሐቅን መስሎ ሊያወናብድ ይጥራል። ውሸታችሁ ተነቅቶበታል በቃ ሲባሉ እምቢኝ አሻፈረኝ ብለው የደረቁ ወያኔዎችና የደርግ ርዝራዦችን ዛሬ ይመለከቷል። ገሞራው ትንተናውን በመቀጠል የሚከተለውን አስፍሮ ነበር። በየፖለቲካው መስክ የሚቧረቅ ውሸት የራሱ አይነትና ይዞታው ባህሪ ሲኖረው በአብዛኛው ስልጣንና ኃይላዊ ጉልበት ላይ በማነፍነፉ የሚሽከረከር ውሸት ነው። ለስልጣን የሚቋምጥ ግለሰብ ወይም ቡድን ከእኔ በላይ ላሳር ነው በሚል ዘዴ ከሰማያት የወረድኩ ልዩ ፍጡር ነኝ እስከ ማለት ድረስ ያስቀባጥረዋል። ከመሰሉ ፍጡሩም የተለየ ልዩ ለመምሰል ደሜ ሐምራዊ ነው ብሎ እስከ መዘላበት ድረስ ያቃዣዋል። ትውልዴም ባለ ሺህ ጅማት ካላቸው ከእነንቶኔ ዝርያ ሲወርድ ሲዋረድ የመጣ ነው እስከ ማለትም ድረስ ያስቀላምደዋል። ለዚህ አይነት የባለ ውሸት አበጋዝ ብዙ ስመጥርና ዕውቅ አምባገነኖችን በናሙናነት ማቅረብ ይቻላል። ትንሽ ዘርዘር አድርገን በዘመናችን የሚከናወኑትን አይን አውጣ ውሸቶችን ብንጠቃቅስ ከፖለቲካ ጋር የቅርብ ዝምድና ያለውን የፕሮፓጋንዳ ውሸት መጥቀሱ እጅግ አርኪ ነው። ባልነበረ ጦር ሜዳና ባልዘመተ ሰራዊት ባዶ ሁኔታ ላይ የድል ቅዠት ያወፈፈው ቡድን ድንገት ተነስቶ ሺህ ሰዎች ማረኩ፣ ዘመናዊ መሳሪያዎችን በገፍ ማረኩ፣ ሺህ ገደልኩ፣ ቡጡርጡራ የተባለውን ልዩ ለጦርነት አመቺ ቦታ ከጠላት አስለቅቄ ከጅ ያገባው ማለት ደረቅ ቱልቱላውን ይነፋል። የሚገርመው ደግሞ የራሱ ተዋጊዎች ልዩ የአቅቤ ርዕስ ጥይት የማያስመታ መድኃኒትና አስማት ያላቸው ይመስል ከዚህ ሁሉ ወራሪ ሰራዊት ውስጥ ያን ያህል ከፍተኛ ሲያደርግ አንድ እንኳን መሞት ቀርቶ ያልቆሰለበት መሆኑን አለመግለጹ ነው። ይህ አይነት የጦርነት ግብግብ ውሸት በዘመኑ ቋንቋ ጸሊም ፕሮፓጋንዳ ወይም አስደሳች ዜና ተብሎ ይጠራል። አስር ተዋጊዎችን ምርኮ አስገብቶ እንደሆነ አስሩን በአስር ያባዛና 100 ተዋጊዎች ማርክ ያለው ሲዲ ፋሽካል። የትልቅ ከተማ ጎረቤት የሆነች የገጠር መንደር ያዘ እንደሆነ ዋናውን ከተማ በቁጥጥር ስር አድርግ ያለው ሲል ጣቃውን ይቀዳል። ከዋሽ ዋይቀር እንዲህ ቅልጥልጥ ብሎ እንጂ በተራ ጆሮዎች በኩል አሟልጮ ለመግባት እንዲያስችል። የጥቅሱ መጨረሻ ቅልጥልጥ ያለን ውሸት ነጋ ጠባይ የደገሙ ስደት ለወሬ ያመቻልና ነፍሰ ገዳዮቹ ሰለባነን ብለው እየለፈፉ ትላንት የወጉትን ወይም ሲታገል ቅንጣት ድጋፍ ያልሰጡትም ዛሬም አይናቸውን በጨዋጥበው ሲዘምቱበት ማየታችን በኢሕአፓ ላይ እየደረሰ ያለው የሐሰት ናዳ ምስክር ይሆናል። ወያኔ ስልጣኑን ለመጠበቅ ያሰጋኛል ብሎ ከልብ የሚፈራውን ድርጅት ባገኘው ቀዳዳ ሁሉ ለማጥቃት መነሳቱ የሚጠበቅ ሲሆን ይህን ዘመቻጅበው በድርጅቱ ላይ መሰረተ ቢስ ክሶችንና አሳፋሪ ውሸቶችን የሚረጩት ግን በጥብቅ መወገድ ያለባቸው ናቸው። ኢሕአፓ የኤርትራን መገንጠል ወይም ነጻ መሆን አልቀበል ብሎ ከሻቢያ መጣላቱና በዚህም መጎዳቱን ደጋግሞ የገለጸ ሲሆን በመሰረቱ የዚህን ትክክልነት ኢሳያስ አፈወርቂ ሳይቀር አረጋግጦታል። ለዚህም ነው ድርጅቱ ኤርትራን አስገነጠለ የሚለው ክስ ከንቱ ሆኖ ትል የሞላው ቋንጣ ሆኖ አሁንም ሊለፈፉት የሚጥሩት ማፈሪያዎችን መስማቱ የሚያንገሸግሽ የሆነው። በቅርቡ ወደ አሜሪካ ተጉዞ በዚያ ትውልድና በኢሕአፓ ላይ ጸያፍ ዘመቻ የከፈተው የቆሻሻ ታሪክ ባለቤት ፕሮፌሰር እንጂ ደርግ 60ዎቹ ላይ ላደረሰው ግድያ ኢሕአፓ ተጠያቂ ሊሆን አይችልም። የአሜሪካ መሳሪያ ሆኖም አልተገኘም። የደርግ ኢሰፓ ባለስልጣን ሆኖ ግፍ በህዝብ ላይ አልፈጸመም። ባሶሳ ሻቢያና ኦነግ አማራውን ሲገሉ ዝም አላለም። አወገዘ አጋለጠ እንጂ በከተማ በገጠር ደሙን ላገሩ አፈሰሰ እንጂ በደርግ ለነጻ ትምህርት በየኩባና ምስራቅ አውሮፓ አልተላከም። ኢሕአፓ ለሀቅ ቆመ እንጂ በሬ ወለደ በመውለድ ላይ ነው ይወልዳልም ከሚሉ ነፍሰ ገዳዮችና አረመኔ አገዛዞች ጋር አልሰመረም አላበረም። ምናልባትም ይህ ይሆናል አላቋርጥ ላለው የሐሰት ዘመቻ ምክንያት የሆነው። ክፍል 2 ተፈጥሮ ስርዓቱን ካልቀየረ በቀር የህላዌ ሂደት ካልዋጠው ውዥንብር ካላበደ በቀር ህሊናው ካልዛለ ከቶ ማን ነው ደፍሮ እሳት ጠፋ ያለ። ኃይሉ ገብረ ዮሐንስ ገሞራው። እሳት ቢደፈን የጠፋ ይመስላል የተባለውን የዘነጉ ኢሕአፓ ጠፋ ተነነ ሲሉ አመታት አልፈዋል። ይህ ምኞት ቀጀታቸው እውን የሚሆንበት ጊዜ ከኮከብ ርቆ በመገኘቱ ቀቢጸ ተስፋ ይህን ጎራ ወሮ ይወዘውዘዋል። ኢሕአፓ ግን አለ። ለድርጅቱ ህልውና ምክንያት የሆኑት መሰረታዊ የህብረተሰቡ ቅራኔዎች አልተወገዱምና መኖሩን ወደ አለመኖር ሊቀይር የሚችል ኃይል ወይም ሁኔታ እስካሁን አልተከሰተም። ሳይሞከር ቀርቶ አይደለም። ነጻ ርምጃና ቀይ ሽብርን ያስታውሷል። የህዝብ ጣላትና ፋሽስታዊ ደርጎች ነጋ ጠባ ኢሕአፓን የሰላሙን ሁኔታ በራሱ ቀይሮ ተኩስ ከፈተና ደርግን ቆሰቆሰው ሲሉ ቢደመጡም ፍስሐ ደስታ የተባለው ፋሽስታዊ መኮንን የቅርቡ አቅራሪ ነው። ሐቁ ግን ሌላ መሆኑን ደጋግመን ያስረዳነው ነው። የፋሽስቶቹ የገደል ማሚቶችም ነጭ ሽብር ገለመኔ እያሉ ቢጮሁም ኢሕአፓ ለደርግና አጋሮቹ ጥቃት ከተጋለጠ ከብዙ ጊዜ በኋላ የመከላከል እርምጃዎችን መጀመሩ ታሪክ መዝግቦታልና ይህን ፍቆ ሐሰትን ለማስፈን የሚቻል አይደለም። ፍስሐ ደስታ ቀደም አለቆቹ መንግስቱና ፍቅረ ስላሴ ባሳተሙት የደርግ ስንክሳር ጠራቂ ተቋም ተረድቶ ባሳተመው መጽሐፍ ብዙ ደርጋዊ ቅጽበቶችን ሕይወት ሰጥቶ ሲያቀርብ ሊያጋልጥ የሚገባውን ሐቅ ግን ዘነጋውት አይነት ብሎ ማለፉን የመረጠ ይመስላል። ሙሉ ትችት ጊዜውን ይጠብቅና ወደ ቁም ነገራችን እንመለስ። ውሸት ለምን? ውሸት
እንዴት? ኃይሉ ገሞራው እንዲህ ብሎ ነበር። በአብዛኛዎቻችን ዘንድ እንደሚታወቀው በነገረ ምንታዊ አስተሳሰብና አመለካከት ዱዋሊዝም መሰረት ውሸት ወይም ሐሰት ወይም ቅጥፈት በመሰረተ ባህሪው የትልቁ እውነት አንጻራዊ ምንዝር ነው። እንደታመነበት ሁሉ በተፈጥሮ ህልው ለሆነ ነገር ሁሉ በትይዩ ገጻዊ ጣምርነት የተቀየጡ ባለመንታ ባህሪያት ኩነቶች ይንጸባረቁበታል። በሐሳባዊ መዋቅራቸው አንጻር እያንዳንዱ ህልው የጽራሬታው ንጻሬ አፍራሻዊ ቅንብር ውጤት ነው። ይህ ስሪታቸው እንደሚያሳየው ከሆነ ማንኛውም የዓለማችን ህልው ነገር ንጻሪያዊ አጣማጅ ያለውና ምንነቱንም ለመተርጎም አንዱን ከሌላው ጋር አገናዝቦ ማረብ ወሳኝ እንደሚሆን ተረጋግጧል። ይህም ማለት ማንኛውም ነገር የብቸኝነት ባህሪ ቢታይበትም ቅሉ ምንነቱን ሰቅስቆ ለመረዳት በነጣለነቱ ብቻ በጉልህ ሊታይና በስርዓት ሊገለጽ አለመቻሉንና ቢሞከርም እንኳ አርኪና አመርቂ ውጤት አያስገኝም ማለት ነው። ስለ ውሸት ማንነት የሚናገር ሁሉ በአንጻሩ እውነት እንዳለ ያውቃል። ለመሆኑ ውሸት በመሰረተ ባህሪዋ ምንድናት? የሚጠቀሙባትስ ምን አይነት ዝንባሌ ያላቸው ሰዎች ናቸው? እንግዲህ እዚህ ላይ የውሸትን ትርጉም ማሳጣት ይቻላል። ውሸት ሐሰት ወይም ቅጥፈት በመሰረቱ በመንፈስ የደከሙ ሰዎች ራሳቸውን ብቻ ለመጠበቅና ለማዳን በበላባይነት ስሜት የሚሻፈፉ ወራዳዎች የሚጠቀሙበት የማታለያ ዘዴ ነው። ስለሆነም ከሞራል ከኤቲክስና ከእተራ የእውነት ዲሲፕሊን አፈንግጠው በወጡ ሰፍሳፋ ሰዎች በየለቱና በየአጋጣሚው የሚፈጸምና የሚከወን የተራ ብልግና ምናብ ነው። በስነ ልቦና ጥናት እንደተደረሰበት ከሆነ ደግሞ የራስን ፍጹም መውደድን ብሎም ስለግል እኔነት ብቻ ከመያስብ ህሊና የሚፈነጠቅ የሰዎች ሞራላዊ ድክመት ስርጭት ነው። በመሆኑም ፍቅረ ርዕስ ጎልቶ የሚታይባቸው የባሰ እበላባይ ሰዎች ኢሞራላዊ ህሊና ነጸብራቅ ነው። ከእንዲህ አይነት ሰዎች የሚመረት ውሸታዊ ምርት በባህሪው ጸረ ሐቅና ጸረ ሞራል ነው። ሐሰት በዚህ ትርጉሙ የመተማመን፣ የመከባበር፣ የመወዳጀት፣ የመፈቃቀር፣ የመተሳሰብና የመሳሰሉትን በጎ ባህሪያት ጸርና ተቃራኒ መሆኑ ግልጽ ነው። በርቱ ይሁን በኢርቱ በጠቅላላ የበጎ ስነ ምግባራት አባላት ሁሉ ደመኛ ጠላት መሆኑም ይታወቃል። ውሸትም እንደፈለገው ተዘርሮ ለመተኛት የእንጭጭ ህሊናዎች አልጋነት ይመቸዋል። በተለይም በጥራዝ ነጠቅነት የሚማጻደቅ የልሳን ሙር ነኝ ባይ ባጋጠመው ወቅት እንኳንኛ ውሸት አንዴ ተጣብቆ እስከ መጨረሻው አይለቀውም። የጊዮርጊስን መገበሪያ አይበላ እንዲሉ እንደዚያው አይነቱ ሰው ላያ ውሸት መንደላቀቂያ ሶፋው ነው የጥቅሱ መጨረሻ። ይህ በገሞራው ከአመታት በፊት የተጻፈ ትችትና ማብራሪያ ዛሬ ያሉትን ጸረ ኢሃፓ ዋሾች አሳምሮ ይገልጻቸዋል። ያ ኢሃፓን ከወለደው ጀግና ትውልድ በፊት የነበሩና በህይወት ካሉት ምሁራን አንዳንዶቹ የዚያን ጊዜ ክስረታቸው ምስክር ይህ ድርጅት ነውና መኖሩን መባጀቱን ከቶም አይፈልጉትም። እንኳን ንጉሱን ይማጠኑ የነበሩት ቀርቶ ተራማጅ ነን ብለው ሊመጻደቁ የጣሩትም ቁርጥ ቀን ያውም ለስለስ ብላ ስትመጣ ሸብረክ ማለታቸውን ያ ትውልድ ታዝቧልና አይወዱትም። ህዝቡ አልነቃም። ገና ሁለት ትውልድ አልፎ ምናልባት ይነቃ ይሆናል እያሉ ሲዳዱም የነበሩትን ህዝብን አደራጅቶ ታሪክ የማይረሳው ትግል አስተባብሮ በማስታገሉ ሕያው ምስክር ነው ለክስረታቸው፣ ለባዶነታቸው። ስህተታቸውን የተቀበሉ ሲኖሩ ሌሎች ደግሞ በቂመኝነት ትውልዱ ላይ እስካሁን ይዘምታሉ። ዋሾች የሐቅን ምስክሮች ሊወዱ አይጠበቅም። ከነዚህ ቦከኖች አንዱ ለንጹህ ዜጎች መገደል ሁሉ ቢያንስ በሁለት አገዛዞች ተጠያቂ ሆኖ ሳለ ዛሬም መድረክ ይዞ ያን ትውልድ የሚወነጅለውና በተለይም ኢሃፓ ላይ ያነጣጠረ ዘመቻ አጃቢ የሆነው ለዚህ ነው። ኃይሉ ገሞራው ጊዜ ፈሽቶ ስለ ውሸት የጻፈው ውሸት አገር አጥፊና ትግልንም አደናቃፊ መሆኑን ጠንቅቆ በማወቁ ነው። በኢሃፓ ላይ በየአቅጣጫው የተከፈተው ጸያፍ የሐሰት ዘመቻ የሚያሳየው ይህ ድርጅት ቅዠታቸው መሆኑንና ያደናቀፈናል ብለው ስጋት እንዳላቸውም ነው። እርኩስ ትብብር በደርግም በወያኔም ሊፈጠር የቻለውና ይህንንም በአዳን ደጋፊ ሆነው የተገኙትም አለምክንያት አይደለም። ቀደም ደርግ ወያኔን አስታጥቆ ኢህአፓና ኢድህን ሊያስጠቃ ሲፈራገጥ ዋና ባለጉዳይ የነበረው ፍስሐ ደስታ ወደ ወያኔ ተቀልሎም ሊከዳ በሚል ሶስት ጊዜ በሚስጥር ከወያኔ ጋር መገናኘቱን መለስ ዜናዊ ራሱ መናገሩን መስካሪዎች አሉ። ባይገልጸውም ደርጎችና ወያኔዎች ሲያብሩ የመጀመሪያቸው አይደለም። ይህንንም በስፋት የምንመለስበት ይሆናል። መረጃው በእጅ ነውና የፋሽስቶችን ወንጀል በተናጠልም ሆነ በጋራ ኢትዮጵያን ሉዓላዊነቷን በሚያሳጣ መንገድ ለፈረንጅ ያደረሱትን ጉዳት በህዝብ ላይ ያደረሱትን ሁሉ የታገላቸውና የሚያውቃቸው የድርጅት በመሆኑ በጠላት ተፈርጆ መጠቃቱ ለነሱና ለጌቶቻቸው ወሳኝ ጉዳይ ነው። በኢህአፓ ሰራዊት ላይ የብተና አደጋ ሲደርስ ይህን በመጠቀም ድርጅቱ እንዳያንሰራራ ማድረግ ይገባል ይቻላል በሚል እነ ሟቹ ደረጀ ደሬሳ ያስገቡት ማመልከቻ፣ በዚህ መሰረትም ሲአይኤ አሜሪካ በሱዳን ተባባሪነት የወሰዱትን እርምጃ የምንረሳው አይደለም። ይህ ሙከራቸው ከሽፎ ድርጅቱ ሲቋቋምና ሰራዊቱን በአዲስ ሲጠናከር በድንገት ለመምታት ሱዳን፣ አሜሪካና ሻዕቢያ ተባብረው በጦር በጭልጋ በቋራ ሊያጠቁት ሞክረው ድባቅ መመታታቸውም የሚታወስ ነው። ያፓ ኢትዮጵያ ነውና መቼም ቢሆን መች ለሱዳንም ለአሜሪካም አገርን አልሰጥ ብሏልና ከሻቢያ ሸበጥ ወይም ጫማ ስር ወድቆ አልተዋረደምና ሁሉም እንዲጠፋ የሚረባረብበት ጠላት ሆኖ ቆይቷል። ዛሬም የተለወጠ ቅንጣት ነገር የለም። ብዙ መቶ ሺህ ዶላር እየፈሰሰ ያለው ይህንኑ እርኩስ ተልእኮ ከግብ ለማድረስ ነው። ይህ ሁኔታም ድርጅቱን ሊያኮራው የሚገባ ነው። ወደ ገሞራው ስንመለስ ደግሞ የሚከተለውን ቁም ነገር እናነባለን። እቅጫን ተናግሮ ከመሸበት ያድሯል ብለው ሲናገሩ ኢትዮጵያዊ ብሂልነቱ ካንጀት ነው። ከዚህ አባባል ሐቀኝነት የተነሳ ብዙ ጊዜ ብሂሉን የሚጠቀሙበት ስለ አንድ ጉዳይ እውነትነት ከተናገሩ በኋላ እንደ ማሳረግ ያድርገው በመሐላነት ደረጃ ነው። የሐቅን ክብርና የሐሰትን ክስረት ለማስረዳትና በየትውልዱ ዘመን በከፍተኛ ጥንቃቄ ለማስተማር የቀድሞዎቹ ብዙ ተናግረዋል። ከነዚሁ ብሂሎቻቸው ውስጥ እውነት ያድናል፣ ውሸት ግን ይገላል። ውሸት ይዳርጋል ለሞት። ውሸትንና ቅራሬን ሽምጥጥ ነው። ውሸታም ሰው ማስታወሻው ጣቃ ነው። የዋሸን ክፉ እሳት ባፉ። ከከብት ቀበኛው ከሰው ወሬኛው። ዘባራቂ ይወዳል መራቂ። የመሳሰሉት በብዛት ይገኛሉ። የኢትዮጵያው የፍትህ የፍርድና የርትዕ ተቋሞች ሁሉ መሰረተ ህንጻቸው የቆመው የውሸትን ቅጥፈታዊ ባህሪ በማጋለጥና ተገቢ የቅጣት ዋጋውን ለመስጠት ነው። በመሆኑም የባህላችን አከርካሪ አጥንት የእውነትንና የሐቅን ህልውና እንደ አምድና ምሰሶ ደግፎ እንዲኖር የተዋቀረ ስሪት ነበረው። ይሁን እንጂ በፍርድ ቤቶች መድረክ ላይ በየጊዜው የሚፈሉ ውሸት በቀል ዳኞች የእውነትን ፍትሃዊ መንገኒቅ በሙስና እየጠመዘዙ ለውሸትና ለሐሰት የመዶር እድል ሲሰጡ ኖረዋል። ይህም ኢፍትሃዊ ተግባራቸው በማህበረሰባችን አባልነት ላይ ተጽዕኖ በማድረጉ የነገር ሐሰት ዘር በየትውልድ መካከል ሲሰራጭና ሲራባ ለመኖር ምክንያት ሆነ። ዛሬም በተለያየ መልኩ በልዩ ልዩ የህብረተሰብ ክፍሎች ውስጥ ነገር ሐሰት እንዳንሰራራ አለ። የጥቅሱ መጨረሻ እውነቱ ሲነገር ውሸት ማንሰራራት ሳይሆን አልፎለት ነግሶብናል ማለቱ ተገቢ ነው። ቢያንስ የደርግና የወያኔ አገዛዞች ስረ መሰረታቸው ውሸትና ቅጥፈት ነው። ደርግ ትውልድን ፈሽቶና መትሮ አገሪቷን ለወያኔ አመቻችቶ ሲያስተላልፍ የዜጎችን ባህል ስነ ስርዓትና ቆራጥነትን አዳክሞ ነው፣ ፍርሃትን አንግሶ። ይህን አመቺ ሁኔታ የተረከበው ወያኔ ደግሞ ጎጠኝነትን ዛሬ ተቃዋሚ በሉን በሚሉት ሙሉ ድጋፍ አከለበትና ወያኔን ልጆቼ በሚሉት ታገዘና ህዝብን ከፋፈለው። አልባሌ ልምዶችንም አሰራጨ። ግለኝነት መረን ልክ አጣ። ከአገር በፊት ሆድ አብጦ አለሁ አለ። ውሸት ቢላዋን ሰራችብን። ሀቅ ተናጋሪዎችና ለአገር የሚቆሙ ውጉስ ከማሪዎስ ተባሉ። ስንቶቹ ጀግኖች በደም የጻፉት አኩሪ ታሪክ ተፍቆ ከሃዲና ባንዳዎች፣ ሆዳሞች፣ ጠባቦች፣ ቀጣፊዎች በሞላ መድረክ ላይ ቢርመሰመሱ ቻሉ። ኩይሳ እንኳ የማይታራ ከንቱ የምስጥ ክምችት ነው ዛሬ በኢሃፋ ላይ እየዘመተ ያለው። አገሩን ሊያጠፉ ሲባዝኑ ከቆዩት ጋር አብሮ በኢትዮጵያ ላይ የተነሳው። እስቲ ዛሬ በፖለቲካው መድረክ ያዙን ልቀቁን ባዮችን እንዘርዝርና ታሪካቸውን ለመመርመር እንነሳ። ሐሰቱ ማደናገሪያው ተነ ሐቁን ካበራየነው ማንነታቸውን ማለትም ጸረ ኢትዮጵያዊነታቸውን በግልጽ እናያለን። ይዳፈናል እንጂ መች ይጠፋል እሳት፣ ይፋፋም ቅራኔው ገንፍሎ እስኪወጣ በዚያች ያቀለት። በግለት ፈንድቶ ከተዳፈነበት ሲወጣ አደባባይ ያን ለት ይሆናል ከጭድጋር ጋብቻው ኃይሎ ጋር የሚያሳይ። ባይገባው ነው እንጂ እሳት ተፈጥሮ ከሱ ሞት በኋላ ይኖራል ሲያቃጥል የፋሽስት ጭራሮ። እንዴት ቢደፍር ነው የሚል ባደባባይ አጥፍቻለሁ እሳት ካላወቀ በቀር ወይም ካለማወቅ የኛ ደደብ ፋሽስት። ከኢሃፓ አንጻር የሚከተለውን ጫና ሰጥተን ማቅረብ እንፈልጋለን። ትናንት መስርቶ ነገ ተነገ ወዲያ ያልጠፋ ድርጅት ኢሃፓ ነው። ያውም ስንት ጥቃት ደርሶበት 44 ዓመት ትግል ቁጥር ድርደራ ሳይሆን የጽናት ምስክር ነው። በኢትዮጵያውያን ጀግና ዜጎችና ተራማጅ ወጣቶች የተደራጀ ድርጅት ነው ኢሃፓ። ማንም ባዕድ ይህን ድርጅት አልመሰረተውም አላዘዘውም፣ ትናንትም ዛሬም። ኢሃፓ የኢትዮጵያን ጥቅም ለማንም አሳልፎ አልሰጠም፣ ባለመስጠቱን መከራን መቀበል ግድ ሆኖበታል። ኢሃፓ በእስራኤሎችን በተመለከተ ህዝብን በገንዘብ አልለወጠም፣ የገንዘብ ጥቅምም ከጭቁኖች ውጥረት ሊያገኝ አልጣረም። ድልድይ ለሱዳን ሲል አላፈረሰም፣ ሱዳን ስለጠየቀው የደቡብ ሱዳን ስደተኞችን አሳልፎ አልሰጠም፣ ሱዳን መንግስት ነው ብሎ ቋራን አሳልፎ አልሰጠም። የወያኔ ታሪክ ግን የዚህ ተጻራሪ ነው። ኢሃፓ ከህዝብ ጠላቶች ጋር አላበረም፣ ስልጣን አልተካፈለም፣ ቃል ኪዳኑን አልካደም። ኢሃፓ እንዲያውም ከልክ ባለፈ ለቀቅተኛ ተባለ እንጂ የተቃወመውን በዚህ ምክንያት የተነሳ አልገደለም። ለዚያድ ባሬ ለጋዳፊና ለሻቢያ መቼም አልተጎነበሰም። ትናንትም ዛሬ ድርጅታዊ ነጻነቱንና የኢትዮጵያን ሉዓላዊነት አሳልፎ አልሰጠም። አሜሪካም ሆነ ሱዳን፣ ሻቢያም ሆነ ግብጽ፣ እንግሊዝም ሆነ ፈረንሳይ ትናንትም ዛሬም ኢትዮጵያን በሚጎዳ ደረጃ ተፈለፈልን ሲሉት መልሱ እምቢኝ እንጂ እሺ አገር ልሽጥ ሆኖ አያውቅም። በደርግም በወያኔም ጊዜ በህዝብ ላይ የሚደርሰውን በደል ተቃወመ አጋለጠ እንጂ የደርግ ካድሬና ባለስልጣን አማካሪና ንግግር ጻፊ ወዘተ ሆኖ ራሱን አላዋረደም። ሽብር፣ በግድ መንደርስ ምስረታ፣ አሶሳ፣ በደኖ፣ አርባ ጉጉ፣ አሰቦት፣ ምስራቅ ወለጋ፣ ጣና በለስ፣ ጋምቤላ፣ ኦጋዴን ወዘተ የመጀመሪያው ጫሂና ተቃዋሚ ኢሃፓ እንደነበር ታሪክ ይመሰክራል። ሌሎችስ የት ነበሩ? ተቃውመን ነበር ሲሉ የሚደፍሩትን እንስማቸው። በትግል የሚሰማራ ማንኛውም ድርጅት በተለይም የድርጅታዊ ትግል ተመክሮ ብዙ ባልሆነበት ስህተት ሊፈጸም መቻሉ የሚጠበቅ ነው። ኢሃፓ ስህተት ብሎ ያመነባቸውን በግልጽ አውጥቶ አሳውቋል። ጭቆናን በመታገሉ ግን ቅሬታ የለውም፣ ማንንም ይቅርታ አይጠይቅም። ከአረመኔው ደርግ አብረው የቆዩና ወደዱም ጠሉም የወንጀሉ ተባባሪ የነበሩ፣ ወያኔ ለስልጣን ሲገባም ያጨበጨቡና አብረውት በበደሉ ፍርፋሪው የደረሳቸው ለመለስ የሰገዱት ወይም ዋና ዋና ወያኔ የነበሩት ህዝብ ሲፈጅ ሲወገር ድምጻቸው ሳይሰማ አመታት ያለፈና መሰሎቻቸው ዛሬ ግልብጥ ብለው ኢሃፓን ሊከሱ ሊወነጅሉ ቢነሱ ቢዋሹ ቢቀጥፉ ሐቅን ሊቀብሯት የሚችሉ አይደለም። ኢያፓም ሲገፋ መከላከልን በተመለከተ ግዴታው ሲሆን ተመክሮም አለውና ሂደቱና ውጤቱ ለዋሾቹ አመቺ እንደማይሆን ግልጽ ነው። ባልተናገሩ ባላፈሩ ነው። ታሪክ የተረሳ መስሏቸው በኢያፓ ላይ በወያኔ የታጀበ ዘመቻ የከፈቱት ሁሉ ማፈሪያቸው ገና መጀመሩ ነው። ወያኔ ላይ እናተኩር በሚል ቅኝት ለመመራት ብንጥርም ጥቃት ሲበዛ የሰማት ስምና ታሪክ በዝቃጮች ሲጠቃ ዝም ብለን የመቀበል ልምዱ የለንምና ሁሉም ኢያፓ በያለበት ባለችበት ድርጅቱን እንዲከላከሉ መጥራቱ አስፈላጊ ሆኗል። መከላከል በሁሉም መስክ ባለምንም ቸልተኝነት ይህም ጽሑፍ ይህን ግዳጅ ሊያሟላ ቀጣይ ይሆናል ይቀጥላል። ምን ነው በኢያፓ ላይ ዘመቻው ተጧጧፈ? ክፍል 3 ካልጠየቁ አያውቁ ካላወቁ አይነቁ። እሳቱ ቢዳፈን የጠፋ መስሏቸው የራሳቸው ውሸት መልሶ አነቃቸው። በኢያፓ ላይ ጸያፉ ዘመቻ እስካሁን ጋባላለም ማልቆመም። የዚህ ዋናው ምንጭ ወያኔ ቢሆንም በህዝብ ማጥፋት ወንጀል የተጨማለቁትም ንስሐ በመግባት ፈንታ ቀደም ሊያጠፉት ሞክረው ያቃታቸውን እሳት አሁንም ሊዘምቱበትና ሊያጠፉት ተነስተዋል ማለት ይቻላል። አንደኛው ሬዲዮ ይዞ ነጋጠባ ድርጅቱን የሚዘልፈው አሰላሳል ለተማሪዎች የሚወዱትን የታሪክ አስተማሪ ያስገደለ ነው። ሌላው ያራጁ መላኩ ተፈራ ቀኝ እጅ የነበረ የጌታውን ደርግ ጋዜጣ አዘጋጅና የኢሰፓ ተጠሪ ሆኖ የሰራ ነው። ለሻቢያ ወያኔ ያደሩም ድረገጾች ባለቤቶችም አሉ። ነፍሰ ገዳዩ ፍስሐ ደስታም አሁን ብቅ እያለ ነው። የተቃዋሚ ድርጅት መሪ ነኝ የሚልም ቀይ ሽብርተኛ ኢያፓን ያጠቃል። የደርጎች ብቅ ብቅ ማለት እየታየ ነው። ያረመኔው መንግስቱ የደም ብዕር ውጤት ለህትመት ሲበቃ ይኸው አታሚ ሁለተኛውን ቅጽ ለማውጣት ደፋ ቀና እያለ ነው። በነፍሰ ገዳዩ ፍቅረ ስላሴ የውሸት ጥራት ሲታጀብ ያረመኔው አገዛዝ ቁንጮች ፀሐያችን ወጣች አይነት ጉራ መጀመራቸው በአደባባይ እየታየ ነው። መድረክ አጣባዋል። ኢሳያስ ኢትዮጵያን ይወዳል ይሉናል። ኢያፓ ጸረ አማራ ነበር ብዙዎችንም ጨረሰ ወዘተ ብለው ይጮሁብናል። የገማ የገለማው ሸቶችን እያደሱ ለአዲስ ትውልድ ልግቱን ጥረዋል። ፍስሐደስታ በጻፈው ለምሳሌ ባለም የሰራተኞች ቀን በየቀበሌው የደርግ ታጣቂዎች ከሺ ያላነሱ ሰላማዊ ወጣቶች የገደሉትን አምኖ ይቅርታ በመጠየቅ ፈንታ ለወንጀል ተጠያቂ ተገዳዩን ኢያፓ ሊያደርግ ሞክሯል። ሌሎች አያሌ ክሶችን በራሱ ላይ ሳይሆን በድርጅቱ ላይ ደርድሯል። ሐቁ ሲፈተሽ ግን እርምጃው ሰዱ ብሎ በብዙ ሰነዶች ላይ ፊርማው የሚገኘው የዚሁ አውሬ ኮሎኔል ነው። ወያኔ መሳሪያ ቀበለውና በትግራይ የነበረውን ጦር ወያኔን ተወታርጋቹ ኢያፓ ኢያሰን አጥቆ ብሎ ትእዛዝ የሰጠው ፍስሐ ደስታ ነው። ካንዴም ሁለቴ ደርግን ከድቼ ለትግራይ ልታገል ፍቀዱልኝ ብሎ የወያኔ መሪዎችን የለመነውም ይህ ጉድ ነው። ፍስሐ ደስታ በዘረኝነትና በህዝብ ማጥፋት ወንጀል ከነጓደኞቹ ለፍርድ መቅረበት ያለበት እንጂ መጽሐፍ ጽፎ ወንጀሉን ሲቀጥል በዝምታ የሚታይ ባልሆነ ነበር። ይባስ ብሎ ግን ዛፎች የራሳችን ጠማማ እንዲሉ ከነበርን ስኳድ አንድ አባል የሆነ በታኝና አንጃ አይኑን ሳያሽ የፍስሐ ደስታን ቅርሻት ውብ ብሎ ሌላ ወንጀለኛ ለሚመራው ሬዲዮ ጣቢያ ቃለ መጠይቅ ሰጥቷል። ከገሙ አይቀር ይግማሙ ይሏል። ወደ ለምን ስንመለስ እነዚህ የወደቀው አገዛዝ ማፈሪያ ቅሪቶች አንድ ወንጀላቸውን ለመደበቅ ሲሆን በድርጅቱ ላይ የሚዘምቱት በሌላ በኩል ደግሞ ሊያንሰራሩ ሲመኙ ጠላት ይሆንልናል ብለው የሚፈሩትን ድርጅት ማጥቃት የሚል እቅድን በየዋሽንግተን ከሚሰበሰቡበት ሬስቶራንት ውስጥ አውጠንጥነዋል። ፍርሃት ነው ምንጩ። ወንጀልን ለማመን አለመፈለግ ነው ምንጩ። ከአመት አመት ራሱን እያጋለጠና በቀሌት አዳፍን የሚመታው ግለሰብ ለምሳሌ ለስልሳ የደርግ ሰለባዎች መገደል ምክንያት መሆኑንና ሌሎችንም ጥፋቶቹን ይህ ድርጅት ስለሚያውቅበት ሀ ብሎ ዋሹ አፉን ሲከፍት ኢህአፓ ያ ትውልድ ብሎ ማውገዙ ቀንቶት አመታት አልፈዋል። ይህ ታሪክ አበላሽና ሌሎችም ቢሆኑ ላለፉት ጓደኛቸው፣ ላሉት መምህራቸው፣ ለሚመጡ ነብያቸው ሊሆኑ አይችሉም አልቻሉምም። ያለፈውም ያለውም መጪው ትውልድ የሚያወግዘው እንጂ ቆሻሻ ታሪክ እንድበቃ የነበረን የቡከን ህይወት ለመሸፈን ደርጉ የህዝብን አብዮት ድል ቀምቶ ስልጣን ሲይዝ ለሹመት ከአሜሪካ መመለስን ለማስረሳት ለወያኔም ማደርን ለመሰወር የሚጥሩ አሉ። ለዚህም የደም የመስዋዕትነት ሐውልት ሆኖ የቆየውን ድርጅት ማጥቃት ይፈልጋሉ። አልጠፋ ያለው እሳት መጥፋት አለበት በሚል ቅዠትና አላቸውን ያዞራሉ። ያፓ ጠፍቷል ብለው ራሳቸውን ለማሳመን ያጓራሉ። እሳቱን ለማጥፋትም የውሸት ጎርፍን ይለቃሉ። ይህ ነው እየታየ ያለው። እንደሚፈሩትና ሊፈሩትም እንደሚገባ የሚያውቀው ኢህአፓ ደርግ ኢሰፓ ሲያንሰራራ እጁን አጣጥፎ የሚያይ አይደለምና ይታገላቸዋል። ወንጀለኞቹንም ከዚህ በፊት ወያኔ ላይ በማተኮር ቸል ብሎት የነበረውን ትቶ የማጋለጡን ዘመቻ አጠናክሮ የሚቀጥልበት ይሆናል። በብሔረሰብ ድርጅቶች ጀርባ የሚደበቁትን ሳይቀሩ እርቃናቸውን ያስቀራል። ይህ ሊያምኑት የሚገባ ቃል ነው። ሌሎች ደግሞ እንደ አጥሚቲ የየራሳቸውን ጣዖቶች ጠርበዋል። ከርቤና ብርጉድም እያጤሱ ናቸው። ማንዴላ፣ ሌዲ ሊበርቲ፣ ቆራጡ ፕሮፌሰር፣ አዋቂውና አስተማሪው ፕሮፌሰር ወዘተ እያሉ የሌላቸውን ማንነት እያከናነቧቸው ለባሾቹም ባያምርባቸውም በደስታ ተቀብለው ቆጥ ያወጡና ትግሉን ሲበድሉ ቶሽ ረጋ በሉ፣ ያልሆነውን ሆነ አትበሉ፣ ተክለ ሰውነትን ህልውና አትስጡ፣ ለበሰ አሸበረቀ ያላችሁት ራቁቱን ነው፣ ግብዝነትን ብልህነት አታድርጉ ሲባሉ ወቃሹን ውጉዝ ከማሪዎስ ወይም ቆሻሻ የነካ እንጨት ያደርጋሉ። ኢህአፓ ጣዖት አንጠርብም አናስጠርብምም በማለቱ ብዙ ችግር ደርሶበታል። ከውስጡ ፈልተው ጣዖት በሉን ያሉትን ሲያሳፍራቸው ብተናና እንጃነትን አቀንቀነው ሊጎዱት ሞክረዋል። አሁንም አላቆሙም። ከበስተውጭ ያሉት ደግሞ አስመሳይ ታጋዮች፣ ፈሪዎች፣ የወያኔና የባዕድም ቅጥረኞች ብሎም ስለተቸ ያውም እንደነሱ በተራና ጸያፍ የባለጌ ስድብ ሳይሆን በለሆሳስ በስነ ስርዓት እንዳበደ ውሻ ቦጫቂ ጥርሳቸውን ሰደውበታል። ጣዖት ጠረባና አገር አድን ትግል አብረው ሊሄዱ የማይችሉ በመሆናቸው የጉልበት በሽተኛን ዳገት ውጣ ማለቱ ስህተት በመሆኑ ባሩድ ሳይሸተው የሚፈረጥጠውን የጦር መሪ ለማድረግ መነሳት በራስ ላይ ጉዳት ማምጣት በመሆኑም የስህተት እርምጃና ተክለ ሰውነት ግንባታን ድርጅቱ ተቃውሟል፣ ወደፊትም ይቃወማል። ወደኋላ መለስ ብለን ጣዖት የተጠረበላቸውና ኢህአፓ የተቻቸው መሪና አዋቂ ተብዬዎች ዛሬ የት ናቸው ብለን ብንመረምር ድርጅቱ የወሰደው አቋምና እርምጃ ትክክል መሆኑን እንገነዘባለን። ኢህአፓ ሶስት ጨቋኝ አውሬ አገዛዞችን ሳይፈራና ግንባሩን ሳያጥፍ የታገለ በመሆኑ በከንቱ ነጋ ጠባ የሚንጫጩበትን የታሪክ አተላዎችና ነፍሰ ገዳዮች ሊፈራ አይጠበቅም። ተስፋ ያልቆረጠ መነኩሴ ምናኔ ሲሄድ ሴቲቱን ይሰናበታል የሚባልባቸው ናቸውና ይንቃቸዋል። ተንኮለኛን አርቀህ ቅበረው ነውና ግን ሁሌም በዝምታ አልፋቸውም። በኢህአፓ ላይ ዋናው አዝማች ወያኔ ነው። ይህ ለወያኔ አዲስ አይደለም። ገና በናቅፋ ሲመሰረት የጀመረው ነው። እስከ ዛሬም የሚቀጥለው አሁንም ኢህአፓ ጠላቱ በመሆኑ ነው። ድርጅቱም በኩራት ጸረ ወያኔ መሆኑን ያምናልና በዚህ ላይ የሚደረግ እሰጥ አገባ የለም። ወያኔ ገና ሲመሰረት ትግራይን የመገንጠል መርሃ ግብር ይዞ ሲነሳና የሸዋ አማራን ሰይጣንነት ሲያሰማን ኢህአፓ ተቃውሞታል። ዛሬ ጸረ ወያኔ ነን ብለው የሚምሉ ግን ወያኔ የታጋይ ምሽት ብሎ ሲነሳ በተለይ በአሜሪካ ገንዘብ አዋጪ እንደነበሩ አንዘነጋም። ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ሲፈርምና ሲያስተጋባ ኢሃፓ ተቃውሞታል። የዚህ ሐቅነት ግልጽ ሆኖ ሳለ የሚመለከታቸውና ያወገዙትም አስመራ መቀሌ ያመኑት ሆኖ ሳለ በመንግስት ጊዜ ደነቆረ እንዲሉ ደርግ የጋታቸውን ጸረ ኢሃፓ ሰት ሁሉ ዛሬም የሚተፉና ድርጅቱ ኤርትራን ደገፈ የሻቢያም ነበር ወዘተ ብለው የሚቀጥፉ ማዘኛዎች አሉ። ወያኔ ኢሃፓን በአማራትም ክተኝነት ሳይውል ሳያድር ከሶ አባ ኢትዮጵያ የሚል ቅጽል ለጥፎለት ሊታገለው ተነሳ እንጂ ሻቢያም ኢሃፓ ኤርትራ ቀኝ ግዛት ናት አልል አለኝ ብሎ ሊያጠፋ ሊያስጠፋ በተለይ በርካታ ኤርትራውያን በድርጅቱ መሰለፋቸውን ጠልቶ ስለነበር ተነሳ ጣረ እንጂ ዚያድ ባሬም ቢሆን የኢሃፓ አባላት ከወጋዴን መመልመላቸውን ተቃውሞና ድርጅቱ ምዕራብ ሶማሊያ የሚባለውን አላውቅልህም ስላለው ተነሳበት አጠቃው እንጂ ሁሉም ድጋፍ የሰጡት አልነበረም። ይህን ሐቅ ለመደበቅ ደርግም ወያኔም ዛሬም ሲፍጨረጨሩ መታዘባችን አልቀረም። ወያኔ ጸረ አማራ ብሎ ያወገዘውንና ስንቱን ሺህ አማራ ተወላጅ በኢትዮጵያዊ ሰንደቅ አሰልፎ ያታገለውን ድርጅት ዛሬ ጸረ አማራ ብለው ሊያወግዙት የሚጥሩ መኖራቸው ምጸትና ቀቢጸ ተስፋነትን ቁልጭ አርጎ ያሳየናል። ቅጥፈትና ራስን ማዋረድ ሲነግስ ምን ይሏል? ወያኔ ካንዳንዶቹ ውድቆች የሚሻለው የራሱን ውሸት ራሱ የማያምን በመሆኑ ነው። እሳቱ ጠፋ ሲል ብዙ ጊዜ ቢደመጥም የድርጅቱን ስም አላነሳም ብሎ ቢምልም ወደደም ጠላም ግን እሳቱ ተዳፈነ እንጂ አልጠፋም የሚለውን ያምንበታል። ፍርሃቱም ከዚህ ጋር የተያያዘ ነው። በእጅ የወደቁትን የኢሃፓ መሪዎችና የቆዩ አባላትን አለፍርድ የረሸነውም ለዚህ ነው። የደርግ ነፍሰ ገዳዮችን ተንከባክቦ ይዞ ባለበት ወያኔ ኢሃፓን አይፈራም የሚሉ ብዙዎች አይደሉም። ነጋጠባ ኢሃፓ ጠፍቷል፣ በተለጣፊው የዘቀጠ ቡድን ተተክቷል ብሎ ህዝብን ለማሳመን የሚጥረው ስጋት ስላለው ነው። በተለይ ከቅርብ ጊዜ ወዲህ የወያኔ ውስጣዊ ቀውስ እየተባባሰ በመሄዱና አንዳንድ የውጭ መንግስታት ድርጅቱን ጠጋ ብለውታል የሚል ማንም ያላረጋገጠው መረጃ ደርሶኛል ባይ በመሆኑ መርበትበቱ ጨምሯል። ለቅጥረኞች በጸረ ኢሃፓ ዘመቻ ጠንከር ብለው እንዲገፉ ያዘዘ ሲሆን መረጃ የሚለውንና ድርጅቱንና መሪዎቹን ያስጠቃል የሚለውንም ዝርዝሮ አሽክሟቸዋል። በድርጅቱ መሪዎች ላይ የተከፈተውን ለከት አልባ የስም ማጥፋት ዘመቻ ያጤኗል። አሁንም ቢሆን ወያኔ የሚያውቀውና የሚያምነው ሐቅ ብዙሃን ኢሃፓን ደጋፊ መሆናቸውን ነው። አሁንም ቢሆን ኢሃፓ በህቡ አደራጅቶ ቀውስ ሊከተኝ ይችላል ችሎታም አለው ብሎ ማመኑም የሚደበቅ አይደለም። ለዚህም ነው ጠፋ እያለ የለም አለ ብሎ ራሱን የሚቃረነው። ለሌለ ድርጅት ይህ ሁሉ ጭንቀት፣ ውግዘት፣ ቅጥረኛ ምሁራን አሰማርቶ ተኗል ለማስባል መጣር ባላስፈለገ ነበር። ኢሃፓ አለ ተከፋፈለ ደከመ ያሉት ለቀጣይ አፍረት ተዳርገዋል። እነገሌን ከአመራሩ አባረን እስከ ማለትም ደርሰው ነበረ። ፍኖተን አልሲሲን ለምነው አሳፈኑና አረፍንም ብለው ነበር። ከንቱ ልፋት መሆኑን ሳይውል ሳያድር መገንዘብ ግን ተገደዱ። የፍኖተ ዴሞክራሲ በሰፊው መደመጥና የሚያካሂደው ቅስቀሳ የራስ ምታትም ሆኖባቸዋል። ይህም ነው ሌላኛው ምክንያት ለጸረ ኢሃፓው ዘመቻ መጧጧፍ። ድርጅቱ እንቅስቃሴው በህቡ በመሆኑ ስፋት ጥንካሬው የሚታወቅ ባይሆንም ዳገቱን መውጣት ከጀመረ ግን ቢያንስ 24 ዓመታት ማሳለፉ የሚካድ አይደለም። ወያኔ ስልጣን ሲይዝ ጀምሮ በትጥቅ ትግልም ይህን ጉድ ከኢትዮጵያ ለማስወገድ ዝግጅቱን ቀጠለ አጧጧፈ እንጂ ከወያኔ አልተለጠፈም፣ በወያኔ አልተሾመም፣ ሰላማዊ ህጋዊ እያለ ራሱንም ህዝብንም አላደናገረም። ለኢትዮጵያ አንድነት ግንባር ኢአግ ምስረታ እና ትግልም መሰረት ሆኖ መስዋዕትነትን ከፍሏል። ትግል ሲባል ግን የኢትዮጵያን ህዝብ ጥቅም በማስቀደምና በራሱ ወሳኝነት ነውና ከማንም ተለጥፎ ወይም ለኢትዮጵያ ጠላቶች የመስገድ አማራጭን አልወሰደም። ሊወስድም ይዘቱ እስከዛሬ አልፈቀደለትም። እስቲ አሁን ሞልቶ ይህን የሚል ድርጅት ብቅ ይበልና እንስማው። የኢሃፓ ህልውና እንደ ኤልቪስና ቱፓክ ሞተ አለ ክርክር የሚገባበት አይደለም። የወያኔና መሰሎቹ ጫጫታ ራሱ በቂ ምስክር ነው። አንዳንዶች በፖለቲካው መስክ ምሁር በሉን ቢሉም መሀይም ናቸውና የድርጅቱን ረጅም አመታት ህልውና እንደ መርገብ ሊያቀርቡ ሲጥሩ ይታያሉ። ድርጅቱ ይህን ሁሉ አመታት ያ ሁሉ ሽብርና ጥቃት ደርሶበት ይህ ነው የማይባል ዘመቻን ችሎ ክህደትን ተቋቁሞ የሰርጎ ገቦችን ጥቃት መክቶ አሁንም ህልው ሆኖ መቀጠሉ የሚያስመሰግነው ነው። ስንቱ ድርጅት በሉኝ ባይ በተመሰረተ ባጭር አመታት የሚተበቀውን የ15 ደቂቃ ዝናን ካገኘ በኋላ ከሰመ አለን ብለው ቀፎ የሆኑ ቡድኖች አሉ ከቁጥር የማይገቡ። ያባ ግን አለው ሲል አፍአዊ ሳይሆን መዋቅሩንና ግዳጁን ጠብቆና ባለው አቅምም እየተንቀሳቀሰ ነው። ለውናው ደግሞ ለመኖር ምክንያት ፍጣጣ ሌሎችን ለማበሳጨት ኑር በሚል ሳይሆን ማበሳጨቱን ማስመስጋይ ነው ሲመሰረት የገባውን ቃል ኪዳን ለማክበርና ትግሉንም ከግብ ለማድረስ ነው። የተዋቀረ ሙያተኛ አሰራርን የሚያውቅና ሊያስተምር የሚችል ከትምክህትም ሆነ ጠባብነት መራቅ ያመነበት የሆነ በጉባኤዎችና ስብሰባዎች ራሱን የሚገመግምና ቃል ኪዳኑን የሚያድስ በውጭ አገራት ቢሮዎች ከፍቶ የሚሰራ ለአመታትም ወደ አገር ቤት የሚያስተላልፍ ሬዲዮ በራሱና በአባሎቹ ጥረት የሚያካሂድ ድርጅት ነው። ከሁሉም በላይ ግን ድርጅታዊ ጥቅምን በገፍ ሊያገኝ እየቻለ የአገር ጥቅምን ሉዓላዊነትን መቼም ቢሆን መች አሳልፎ ያልሰጠ ነው። እስቲ ሌሎች ይህን ያክል ታገልን ለማንም ሳንሰግድ ኢትዮጵያን አስቀድመንና ሉዓላዊነቷን አክብረን ይበሉ። ይህባ ዓላማው ድብቅ አልነበረም። መፈክሮቹ ግልጽና ህዝባዊ በመሆናቸው የህዝብን ሙሉ ድጋፍ አግኝቷል። ያባን በትዝታ መልክ ማቅረብ የሚፈልጉም ቢያንስ የኩራትና የደስታ የቆራጥነትና የጀግንነት ትዝታ መሆኑ አያጠራጥርም። መሬት ለራሹ፣ ስልጣን ለጭቁኑ ህዝብ፣ ዴሞክራሲ ለሰፊው ህዝብ፣ ሉዓላዊነት ለኢትዮጵያ፣ የህዝብ እኩልነት ይረጋገጥ፣ ብሔራዊ ኢኮኖሚ ይገንባ ወዘተ በሚል ታገለ እንጂ የማንንም የግል ሆነ የብዙ አምባገነን ስርዓት ለማምጣት ደሙን አላፈሰሰም። በከሸፈ ፕሮፌሰር በሉኝ ባይ አጋፋሪነት ድርጅቱ ለስልጣን ታገለ ብለው በክስ መልክ ለሚውገረገሩ ትናንትም ዛሬም መልሱ ታዲያ የማንን ጎፈሬ ለማበጠር ነበር የሚል ይሆናል። ትግ ለስልጣን ነው ከጨቋኞች ቀምቶ ህዝብን ወሳኝና ፈላጭ ቆራጭ ለማድረግ። ያባ ለግል ስልጣን ቢቋምጥ ኖሮማ ከመጣው ጋር እየተሞዳሞደ እንደ ሌሎቹ ለባዕዳን እያደረ የሆነች ስልጣንን ባለቤት ሆኖ በህዝብ ላይ በተጫነ ነበር። ለሀገርና ለህዝብ ብሎ ያካሄደውን ክቡር ትግል ታሪክ ይመሰክርለታል። ከወያኔ ጋር በብሔር ጥያቄ፣ በኤርትራ ጥያቄ፣ በዲሞክራሲ ጥያቄ ያካሄደውም ትግል በጽሑፍ የተፈረ ነው። የመድበለ ፓርቲ ስርዓትን ምንነቱን ብቻ ሳይሆን ቃሉንም ለወያኔ ያስተማረው ኢህአፓ ነው። ማለትም በጸረ ወያኔው ትግል ከተሰማራ ብዙ ዓመት አልፏል። ለአማራውም ለሌላውም የኢትዮጵያ ህዝብ ተቆርቋሪነቱ ደርግ ሲወድቅ ወይም ከ1997 ምርጫ በኋላ የጀመረ አይደለም። ድህነት ወንጀል አይደለም። ገባርነት ያብቃ። መብት ይከበር። የሴቶችና የህፃናት መብት ይከበር። ሙስሊሞች አይበደሉ። ነጻ ትምህርት ለሁሉ መሰል መፈክሮች ያንድ ክፍል ብቻ አልነበሩም። ተራማጅ ወጣቶች ስርዓትን በማጋለጥ የነበራቸው ሚና የሚካድ ነው። ለአባደርና ሰርቶ አደር ስንልም ማንንም ህዝብ የሚያገል አልነበረም። ካላወቁ አይነቁ ነውና እየተነገረ አልሰማ ማለት ራስን የሚያስገምት ነው። እየነገርናቸው እያረጉት ዋዛ ቅሌትን አፍቀረው ውሸታቸው በዛ ማለቱን ብናቆም ምንኛ ደስ ባለን ነበር።
Thank you. Thank you.